ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 5 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶችን እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሚያዝያ 5 ቀን 1227 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ዳንኪራና ፖለቲካ ያው መስሏቸው መድረኩን ሲያተራምሱ የቆዩ ያምባገነኖች አማካሚዎች ህዝብ ሲፈጅ ሱባኤ የገቡ መስለው ጨምተው ከርመው ተደብቀው ሰሞኑን ደግሞ የሞት ሽረት ትግል ላይ ያለውን አማራ ለማደናገር ብቅ ብለው ብናል። ጸረ አማራ ማን እንደሆነ እየለየም መጥቷል። ነቅቶ መገንዘብ ይኖርብናል ማለት ነው። ሲያዩት ያለማረ ሲበሉት ያቀራል በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሀተታ ነው። ከዜናው ተከትሎ ይቀርባል። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዲሞክራሲያ የሚያዝያ ወር 2010 ዓመተ ምህረትን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ህዝቡ ራሱን መከላከል አለበት ተባለ። በሰላም ስምምነት ትጥቅ ፍታ የተባለው ወያኔ የአማራ ህዝብ ላይ ዳግመኛ ጥቃት ለመፈጸም አስፋፍቶ ቀጥሏል። በኮረም በኩል ያለው የወያኔ ታጣቂ ወደ ራያ ወረራ ለመፈጸም ዝግጅት ካደረገም ቆይቷል። የሰሞኑን የልዩ ኃይል ሁኔታ ተከትሎ ለበዓል አላማጣን ገባለን እያለ ሲቀሰቅስ ቢሰነብትም አልተሳካለትም። ዝግጅትና ቅስቀሳውን ግን አገዛዙ በደንብ ያውቃል። ትጥቅ እንዳይፈታ አድርጎ ህዝብን የሚያስፈራውም አገዛዙ መሆኑን ህዝብ በግልጽ ማወቅ አለበት። በአካሉ አብርሃና ሀጎስ መስፍን በሚባሉ የወያኔ ታጣቂ መሪዎች የሚመራ ኃይል ሰሞኑን በጠለምት በኩል ወረራ ፈጽሟል። በሱዳን የሚገኘው የወያኔ ኃይል ሸረሪና የሚባል አካባቢ ላይ ተጠግቶ ይገኛል። በትግራይ በኩልም ታጣቂዎችን አስጠግቷል። በስናር በኩል ሰሞኑን ከሱዳን ተሻግረው የአርፋደሩን ሰብል አቃጥለው ሰዎችን አግተው አፍሏል። ወያኔ እስካሁን ዋናዎቹን ደብቆ ቀለም ቀባብቶ ጠጋግኖ ካስረከባቸው የተወሰኑ ከባድ መሳሪያዎች ውጪ ምንም አይነት ትጥቅ እንዳልፈታም ይታወቃል። በዓለም አቀፍ ህግ በአንድ ወር ውስጥ ትጥቅ ይፍታ የተባለ ቡድን በነ ሬድዋንና ኮሎኔል አብይ ህግ ትጥቅ እንዳይፈታ ተደርጎ ለሌላ ወረራ እየተዘጋጀ ይገኛል። ወያኔ የሚመጣው ለበቀል ነው፣ ለዘር ጭፍጨፋ እንደሆነ ይታወቃል። እነሱም ትጥቅ እንዳይፈታ ያደረጉት ለዚህ ወንጀል ነው። ስለሆነም ህዝብ ራሱን ከዘር ፍጅት ከወርደት ለመከላከል ተደራይቶ መጠበቅ አለበት። የተጀመረው የተቃውሞ ሰልፍ ለውጥ እስኪመጣ ይቀጥላል ሲል የአማራ ህዝባዊ ስራዊት ገለጸ። እንደሚታወቀው የአማራ ህዝብ ከወያኔ በቀጠለው ስርዓት በርዕዮተ ዓለም ተደገፈ መልኩ ጥቃት እየደረሰበት መሆኑ ይታወቃል። ስርዓታችን ጥቃቱን አጠናክረው ለመቀጠልና ህዝባችንን አንገቱን ደፍቶ እንዲኖር ለማድረግ ከሰሞኑ የመጨረሻና መጀመሪያ የሆነውን ተልእኮ ጀምረዋል። ይኸውም በአማራ ልዩ ኃይልና በፋኖ ላይ ትጥቅ የማስፈታት ዘመቻ በማድረግ ንጹሃንን ሳይቀር የጭፍጨፋ አላማ አድርገው ተንቀሳቅሰዋል። ስለሆነም ከምንጊዜውም በበለጠ መላ አማራ ህዝብ ተጋድሎውን መቀላቀሉና የምንጊዜውም ቢሆን በሁሉም የአማራ ምድር እኩል ባልሆነ መንገድ መጓዝና ተናቦ አለመሄድ የትግሉን እድሜ የማያረዝ መሆኑ አግኝተነዋል። በተጨማሪም የትግሉን ስልቶች መጠነ ሰፊ ማድረግ፣ ከአካባቢያዊነት ወጥቶ ለሁሉም ፈጥኖ ደራሽ እንዲሆን ማድረግ፣ የደረሰበት የእድገት ደረጃ የሚጠይቀውን አደረጃጀት ሆኖ መገኘት ትልቁ ጉዳይ ነው። በእነዚህ በሌሎች ምክንያቶች አሁን መሬት ላይ ያለውን እንቅስቃሴ ፍሬ እንዲያፈራ አድርጎ መምራት አስፈላጊ በመሆኑ በአንጻራዊነት ጎንደር አካባቢ የደከመ የመሰለው ህዝባዊ ንቅናቄ ለማጎልበት እንዲሁም ከጎጃም ከወሎና ከሸዋ ጋር ተቀናጅቶ እኩል ለመራመድ እንዲያስችል ከሪያሎች ከማህበራት ከወጣቶች ከፋኖች ከምሁራን ከሃይማኖት አባቶች ከማህበረሰብ አንቂዎች የተወጣጣ ኮሚቴ ሚያዝያ 1 ቀን 2015 ዓ.ም በጎንደር ከተማ መቋቋሙ ይታወቃል። ይህ 41 አባላት ያሉት ቡድን በዋናነት ህቡ የትግል ስልትን የሚከተል ቢሆንም በ2008 እና 2009 ዓ.ም በጎንደር ሲደረጀ ነበረውን ተጋድሎ በመድገም አካባቢውን ካገዛዙ ነጻ ማውጣትን ያለመ ነው። ስለሆነም ኮሚቴው በትናንትናው ዕለት ጎንደር ከተማ ያስተላለፈውን የሰዎችን እንቅስቃሴ መገደብና ሰዓት እላፊ ክልከላ ሙሉ በሙሉ እንደማይቀበለው በመወሰን የአምባገነኖች ክልከላ በማለት ከመፈረጅም ባሻገር ቀጣይ የትግል አቅጣጫዎችን ይፋ አድርጓል። ከሚያዝያ 4 2015 ዓ.ም ጀምሮ እስከ ሚያዝያ 13 2015 ዓ.ም በ10 ቀናት በጎንደር ከተማና አካባቢው የተጀመረው የሥራ ማቆም አድማ ተጠናክሮ እንዲቀጥል ጥሪ ተላልፏል። ይህን አድማ ኮማንድ ፖስት በሚል አጉል ክልከላ ለማደናቀፍ የሚሞክሩ በአገዛዙ ኃይሎች ወይም ግለሰቦች ላይ እርምጃ እንደሚወሰድ የአማራ ህዝባዊ ሰራዊት በጎንደር ያስጠነቅቃል። የትግሉን አቅጣጫ ለአንድና ለመጨረሻ ጊዜ ድጋሜ ለማበጀት ከሌሎች አካባቢ የአማራ ህዝባዊ ሰራዊት መሪዎች ጋር በመነጋገር ቀጣይ አቅጣጫዎች እያስቀመጠ እንደሚቀጥል ገልጿል። አማራ ብሎም ኢትዮጵያን ለህዝባዊ ቢተኝነት እንዲዘጋጁና የተጀመረው ቢተኝነትን ማስቀጠል እንደሚገባ ተገለጸ። ኦህዴድ ከወያኔ የኮረጀውን በበላይነት ደፍጥቶ መግዛት የሚባል አስተሳሰብ እንደማያዋጣ በተግባር እያየ ነው። ኦህዴድ ቤንሻንጉል ጋምቤላ፣ ሶማሌ፣ ሲዳማ አማራ ጋር መሬት አለን እያለ ከእያንዳንዱ አዋሳኝ ጋር የመሬት ጥያቄ እያነሳ በጉልበት አሁንም እንገዛለን የሚል የጠባብነት አስተሳሰብ ተጠናውቷል። በዚህም ለህዝቡ የነጻነት ራስ እንዲያገኝ ህዝባዊ እንቢተኝነቱን አጠናክሮ መቀጠል አለበት። ኢትዮጵያን እንቢኝ በማለት በአንድ ላይ በማበር በመነጋገር መብታችሁን ለማስከበር አንድ ላይ ቆሙ፣ ለህዝባዊ እንቢተኝነት ተዘጋጁ የሚል ጠበቅ ያለ ማሳሰቢያም ሰጥቷል። በመጨረሻም የበዓል ገበያ ቅኝት ወደ እናንተ እናደርሳለን። አብራችሁን ቆዩ። በበዓላት በተቃረበ ወቅት ሻጭ ንብረቱን ገዥ ደግሞ ጥሬ ብሩን በመያዝ ገበያ ላይ ለመገናኘት ይሰናዳሉ። ብዙ ጊዜ አንገብጋቢ የሚባል ትልቅ ጉዳይ ካልገጠመ በስተቀር ገበሬ ሰንጋውን በግና ፍየሉን እንዲሁም ጤፍና ቅቤውን ወደ ገበያ አውጥቶ የሚሸጠው በዓላትን ተንተርሶ ነው። ሌላው ቀርቶ በበዓላት ዕለት ጠብቀው እንዲደርሱ ታስበው የሚዘሩ አዝርቶች በአርሶ አደሩ ዘንድ የተለመዱ ናቸው። ታዲያ ለበዓል ተብለው የተዘጋጁት ሁሉ ቀናቸውን ጠብቀው የእስልምና ሆነ የክርስትና እምነት ተከታዮች እንደ እምነታቸው በሚያከብሯቸው ትልልቅ በዓላት ሰሞን በገበያ ይቀርባሉ። የህብረተሰቡ ግርግርም የተለየ ድባብ ይዞ ይመጣል። በበዓል ሊከበር 5 ቀን ሲቀረው አርሶ አደሩም የበዓል ዕለት ዳጎስ ያለ ገንዘብ አገኝበት ይሆናል ያለውን ምርት ይዞ ወደ ገበያ ሲወርድ አርሶ አደሩ በቅናሽ ዋጋ በመግዛት ወደ ከተሜ ዘንድ ቢደርስ የተሻለ ትርፍ ይገኝ ይሆናል በማለት አርሶ አደሩና ጅምላ ቸርቻሪ ነጋዴ ሁሉም ባለ ጉዳዩ በአንድ መድረክ ተገናኝተው ይከራከራሉ። ጨምር ቀንስም ይባባላሉ። በገዥም ሆነ በሻጭ መካከል ሁለቱን ለማስተማመን በሽምግልና ይሁን በድለላ ጣልቃ በመግባት በዚህ ዋጋ ሽጥ፣ በዚህ ዋጋ ግዛ በማለት የሚያስማሙ ሰዎችም በገበያው ይታያሉ። ገበያው ከወትሮው በተለየ በገዥም በሻጭም ባሻሻጭም ይደምቃል። በሰንጋና በሙክት በዶሮና በእንቁላል በአጠቃላይ በበዓሉን በዓል በዓል በሚያስመስሉ ነገሮች ሁሉ ገበያው ይደራል፣ ይጨነቃል። አርሶ አደሩ ያደለበውን በግና ፍየል በዓልን ምክንያት አድርጎ መብላት ቢፈልግም ሌሎች ማህበራዊ ጉዳዮችን ስለሚኖርበት የጎደለውን ለማሟላት ወደ ገበያ እንደሚዋጣቸው ሁሉ ገበያ ገብቶ ዋጋውንና ኪሱ ሰማይ ምድር ሸማች ከሚሆኑበት በዓላት ባልመጡ ብሎ የሚያማርር ጥቂት አይደለም። ከጊዜ ወደ ጊዜ ነገሮች ዋጋቸው ጣራ እየነካ አልቀመስ ብሎ ኪስን ቢፈታተኑም ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም በማለት በአቅም እንደ ቤቱ እንደ ኪሱ ለማከበር መሞከር አይቀርም። ከፊታችን በድምቀት ለሚከበረው የትንሳኤ በዓል ሁሉም በአቅሙ ለማክበር ሲንቀሳቀስ ይስተዋላል። በቀጣይ ለሚከበሩ ታላላቅ የክርስትናና የእስልምና ሃይማኖት የጾም መፍቻ በዓላትም በተለያየ የመዲናዋ የገበያ አካባቢዎች ምን ቀርቧል የሚለውን ምልከታ ለማድረግ ሞክረናል። ስመሰ የፋሲካ በዓልን አስመልክቶ በአዲስ አበባ በሳይስ አካባቢ ባደረገ የገበያ ቅኝት 1 ኪሎ ቀይ ሽንኩርት ከ37 እስከ 40 ብር እየተሸጠ ሲሆን ነጭ ሽንኩርት 1 ኪሎ ከ210 እስከ 220 ብር እየተሸጠ ነው። ከዚህ ጎን ለጎን ፋሮ ሽንኩርት 1 ኪሎ ከ40 እስከ 45 ብር እየተሸጠ መሆኑን አብዛኛው ሸማቾች የሚፈልጉት የቀይ ሽንኩርት ዋጋ ከዚህ ቀደም ከነበረው እየተወደደ እንደሆነ ሸማቾች ነግረውናል። በሌላ በኩል ያበሻ ዶሮ ከ1200 እስከ 1700 ድረስ እየተሸጠ ሲሆን የፈረንጅ ወይም ደግሞ ከልስ ተብለው የሚጠሩ ዶሮ ከ1000 እስከ 1600 ብር እየተሸጠ ነው። በተመሳሳይ ያበሻ እንቁላል ከ12 ብር ከ50 ሳንቲም እስከ 13 ብር ድረስ እየተሸጠ ሲሆን ያበሻ እንቁላል ከ11 ብር ከ50 ሳንቲም እስከ 12 ብር እየተሸጠ ይገኛል። የሸኖ ለጋ ቅቤ 1 ኪሎ ከ790 ብር እስከ 800 ብር በመሸጥ ላይ ሲሆን መካከለኛ የሚባለው ቅቤ 600 ብር እየተሸጠ መሆኑን ለማየት ተችሏል። ከዚህ በተጨማሪ የባላት ለት አብዛኛው ሰው እንደማባያ የሚጠቀሙበት አይቢ 1 ኪሎ ከ390 ብር እስከ 400 ብር ድረስ እየተሸጠ ነው። በሳሪስ አካባቢ የሚገኝ አብዛኛው ነጋዴዎች የፋሲካ በዓልን ከሌሎች በዓሎች የተለየ ስለሚያደርጉት የተለያየ ምርቶችና ለምግብነት የሚውሉ ግብአቶችን ይዘው ቀርበዋል። በሌላ በኩል የቆም እንስሳት ማለትም ፍየልና በግ እየተሸጡ ይገኛል። በዚህ መሰረት መካከለኛ በግ ከ7000 እስከ 9000 ብር ድረስ እየተሸጠ ሲሆን ትልቅ የሚባለው በግ ከ12000 እስከ 15000 ብር ድረስ ይጠራል። ትንሽ የሚባለው በግ ደግሞ ከ5000 ብር ጀምሮ እየተሸጠ ይገኛል። በሌላ በኩል ጠቦት ወይም ትንሽ የሚባለው ፍየል ከ6000 እስከ 7000 ብር ድረስ እየተሸጠ ሲሆን መካከለኛ የሚባለው ደግሞ ከ8000 እስከ 13000 ብር ድረስ እየተሸጠ ነው። ትልቅ የሚባለው ፍየል ከ14000 እስከ 17000 ብር ድረስ ይጠራል። በላስቶ ገበያ አነስተኛ በግ ከ4500 ብር እስከ 6000 ብር ድረስ እየተሸጠ ሲሆን መካከለኛ በግ ደግሞ ከ7000 እስከ 8000 ብር ድረስ እየተሸጠ ነው። ሙክት የሚባለው በግ ከ10000 ብር እስከ 15000 ድረስ ሲጠራበት መካከለኛ የሚባለው ፍየል ደግሞ ከ8000 እስከ 11000 ብር ድረስ እየተሸጠ መሆኑን ለመመልከት ተችሏል። ትልቅ የሚባለው ፍየል ደግሞ ከ13000 ብር እስከ 17000 ድረስ እየተሸጠ ሲሆን በላፍቶ ገበያ ተሰማርተው የሚገኙ ነጋዴዎች በሰሜኑ ክፍል መንገድ በመዘጋቱ የተነሳ ፍየል በግ በመግዛት ማስገባት አለመቻላቸውን በብዛት የያዙትም ከ3 ወር በፊት ያመጧቸው ከብቶች መሆናቸውን ገልጸውልናል። በዚህም የተነሳ በበግና በፍየል ላይ ዋጋ ጨምረው ለመሸጥ መገደዳቸውን ማህበረሰቡም ይሄን በመረዳት ከሌሎች ቦታዎች ጋር ዋጋውን በማነጻጸር እንዲገዛ ጠቁመዋል። በየካቲት ወር ገበያ ቀኝት የሚያዚያ 2 ቀን 2015 ዓ.ም ተመረጥ ከሰዓት ገበያው የተቀዛቀዘ ቢሆንም ሰሞኑን ደግሞ የተወሰነ ሞቅ ብሏል። አንዳንድ ነጋዴዎች እንዳሉም ሸማቹ ይሄንን ያህል እየሸመተ አይደለም። በገበያው የወላይታ የሚባለው ዶሮ ከ700 ብር እስከ 800 ብር እንደሚሸጥ ነጋዴዎች ነግረውናል። አንድ ያበሻ እንቁላል 12 ብር ሲሆን የፈረንጅ ደግሞ 10 ብር ይሸጣል። ቅቤ የበሰለው በኪሎ 700 ብር፣ መካከለኛው 800 ብር፣ ለጋ የሚባለው ደግሞ 850 ብር እንደሆነም ነግረውናል። በዚህም የገበያ ቀኝቱ የተደረገው በአዲስ አበባ ብቻ በመሆኑ በየክፍላተ ሀገሩ ገበያው በአብዛኛው ተመሳሳይ ቢሆንም የተወሰነ የዋጋ ልዩነት እንዳለም ለማወቅ ተችሏል። የለሱ ዜና ከዚያ ነው።
Hallelujah, we're going to be
የፍኖተ ዴሞክራሲ ሀተታ ሲያዩት ያላማረ ሲበሉት ያቀራል። የኮሎኔል አገዛዝ ገና ሲጀምር ይዘቱን አቅጣጫው የዘረጅነትና ጠባብ ብሔረተኝነት መሆኑን ግልጽ በማድረጉ ለይሃፓ ምን እንደሆነ አልተሰወረብንም ነበር። ለዚህም ነው ውዳሴ ከንቱ ሲወርድለት የለም አገራቲ አረመኔ ነው በሚል ከብዙዎች የተለየ ነው። አጥፍተናል ብለዋል፣ ኢትዮጵያ ሱሳችን ነች ብለዋል ወዘተ በሚል መሪነቱን ተቀብለን አጽድቀን እንደገፈው ያሉን ጥቂቶች አልነበሩም። የህዝብ ጎራ አካል ነን ያሉት እነ ዶክተር ፕሮፌሰር በሉን ባዮች፣ ዘመናዊ ዲያቆኖች፣ አጓጉል ምሁሮች ሁሉ በማውገዝ እንደተረባረቡብን የምንረሳው አይደለም። ሌላም ዛሬ ስህተታቸው ቢገባቸውም ቢታያቸውም ያቺ ሀገራት በሽታ አጥፍቻለሁ ይቅርታ ማለት ፍራቻ ስላለቀቃቸው መወላገድ ላይና ግልጽ ቁርጥ ያለ አገዛዙ አቋም ማያስተስኗቸው ጨለመ ቀን መጣ ዝብርቅርቅ ውስጥ መስመጥ ተገደዋል። ርስት በሽያመቱ ይመለሳል ባለቤቱ ተብሏልና ወያኔ ከአማራው ህዝብ በኃይል ቀማው መሬት ሁሉ ከ30 አመት በኋላ በአማራው መስዋዕትነት ወደ ባለቤቱ ሊመለስ ይችላል። ኮሎኔሉ ይህን እንደገና በጉልበት ቀይሮ ከውድቀት ያዳነውን ኃይል ትጥቅ ሊያፈታና መሬት መልሶ ለወያኔ ሊሰጥ ወስኖ ይኸው የስንቱ ጀግና አማራ ደም እየፈሰሰ ነው። ወያኔም ትጥቅ ማስፈታት ዘመቻው ልቡን እንደሚያሞቀው አዲስ አበባ አሁንም መታተም በቀጠለው ሪፖርተር ተብዬ ጋዜጣው በግልጽ አስቀምጧል። ኢትዮጵያ የሀገር ማዕከላዊ ጦር ኖሯት አያውቅም። የሀገር ሰራዊት የሚባለው የገዢው ኃይል ጥቅም አስጠባቂና ተከላካይና በአንጻሩ ህዝብን አፋኝ ኃይል ሆኖ ቆይቷል። ብሔራዊነትን ሲላበስ ደግሞ ጠባብ ብሔረተኝነት ማለትም ወያኔ ትግሬነት፣ ኦሮሞ ኮሎኔልነት፣ ኦዴፓነትን ነው የተላበሰው። የኮሎኔሉ ጦር የጠባብ ኦሮሞ ኃይል ጸረ ኢትዮጵያ ጸረ ህዝብ ጦር ነው። በተጨባጭ እንደታየውም ፍቅርና ዝምድናው ከወያኔና ከሀገራችን ጠላት ጋር እንጂ ከጭቆኑ ኢትዮጵያዊ ህዝባችን ጋር አይደለም። አልሆነም፣ መቼም አይሆንም። ዳንኪራና ፖለቲካ ያው መስሏቸው መድረኩን ሲያተራምሱ የቆዩ ያምባገነኖች ጫማሳሚዎች ህዝብ ሲፈጅ ሱባኤ የገቡ መስለው ጨምተው ከርመው ተደብቀው ሰሞኑን ደግሞ የሞት ሽረት ትግል ላይ ያለውን አማራ ለማደናገር ብቅ ብለውብናል። አማራ ማን እንደሆነ እየለየም መጥቷል። ነቅቶ መገንዘብ ይኖርብናል ማለት ነው። ዛሬም የኢትዮጵያ መንግስት ብለው የሚያሞካሹት ጠባብ ፋሽስት የኦሮሞ አገዛዝ እንጂ የኢትዮጵያ መንግስት አይደለም። ስላልሆነም በስሩና በቁጥጥሩ የሚሆን ማዕከላዊ ጦር አገራዊና ማዕከላዊ ሳይሆን ዘረኛ ሆኖ ቀጣይ ነው። ይህን ሀቅ ክደው የልዩ ጦር ህልውናን ወይም ፋኖን የሚቃወሙ ክፍሎች ወይ ነገሩ አልገባቸውም ወይም አውቀው ነቅተው ግን ለማወናበድ የተነሱ ናቸው። የኮሎኔሉ የትጥቅ ማስፈታት ዘመቻ አማራውን አለ ኃይል አስቀርቶ ለመፍጀትና የራሱን ብሔረተኛ ጠባብ ጦር አጠናክሮ ኢትዮጵያን ለማፍረስ መሆኑ እየታወቀ የኦሮሞ ልዩ ኃይል ማለትም መከላከያ ተብየውና ኦነግ ሸኔ በትጥቅ እየደረጁ መሆናቸው እየታየ የወያኔ የራያ ነጻውጪ የቀማንት ነጻውጪ ወዘተ ታጥቀው እንደሚገኙ እየታወቀ ይህ አማራውን ትጥቅ ለማስፈታት የተጀመረው ዘመቻ ፍጹም ጸረ ኢትዮጵያ ጸረ አማራ የወያኔና የዘረኛው ኮሎኔል እርኩስ ጸረ ህዝብ ዘመቻ እንጂ ሌላ ሊሆን አይችልም። ይህን ክደው ለአገር ያሰቡ መስለው የዘረኞቹን ጸረ አማራ እርምጃ የሚደግፉ ሁሉ ጸረ ኢትዮጵያ ቢባሉም አግባብ አለው። ድል በጋራ ትግል አድማና አመጽ ይበረከት። ኢትዮጵያዊነታችንን ሊያዘናጉን እየሞከሩ ያሉትን ሁሉ አምረን እንታገል። ውድቀት ለዘረኝነት ለባንዳዎችና ጠባቦች በሞላ።
ወያኔም ሹሞቹም የውሸት ቋት መሆናቸው ምንም ክርክር የሚፈልግ አይደለም። ስለነ መለስ መቀደድ እዚህ እናውሳካልን ሰዓታት ልናጠፋ ነው። የማያውቀው የለም ላለፉት 27 ዓመታት ሹሙ ከመጣ ጀምሮ በአምስት አቅጣጫ ነው ሲተረተር የቆየው። ተራ ዲስኩር ውሸት በገፍ ይህን ሊረዱት ደግሞ አሜሪካ አማካሪዎች ብሎ ልኮለት ሲቃኙት ከርመዋል። ቅኝታቸው ግን አሜሪካዊ በመሆኑ በአገራችን እንዳልሰራ ሁሉ ያውቃል። ለአረብ መሪ የታክሲ ሾፌር መሆን ወይም ለኢሱ ተብየው አድሮ ሻይ ብስኩት አቅራቢ መሆን ከኢትዮጵያ ግምት ውርደትና ቅሌት እንጂ የሚደነቅ አይደለም። ሹሙና ጓደኞቹ በሐሰት ቡልኮ ተጠቅለው ሐሰት እየጠረቁ ህዝብን አወናብደው ሊገዙ የወሰኑ ናቸው። በለገጣፎ በተለይ አማራውን በማፈናቀልና ለሞትን በመዳረግ የደረሰውን ግፍና የታየውን ጭካኔ ሁሉም ሰምቶታል አይቶታል። ይህ ግፍ የተፈጸመው በሹሙ ተከታዮችና ኦሮሞ ብሔረተኝነት መሰረት እንደሆነ ማ ማንንም ያውቃል። ይህም ሲገለጥ ሁኔታውን ለማብረድና ሰውን ለማደናገር ሹሙ ባደረገው ንግግር በለገጣፎ ህገወጥ ማፈናቀል መካሄዱን መጥቀስ ራሱን ትቶ በለገጣፎ ሰሞኑን አንድ ነገር ሆነ በሚል ሊያልፈውና ህዝብንም ሐላፊ ያደረገኝ ከኔ ብዙ ስለሚጠብቅ ነው ብሎ መመጻደቁን መረጠ። ማለት የነበረበት ይህ አይነቱ ዘረኝነት ይወገዛል፣ ለተጎዱት ካፋ ይከፈላል፣ አፈናቃዮቹ ተይዘው ለፍርድ ይቀርባሉ የሚለው ነበር። ነገር ግን ጸረ አማራ ጸረ ህዝብ ማፈናቀልና ግድያን ያካሄዱት ራሱ የሾማቸው ባለስልጣኖችና አባሎቹ በመሆናቸው ብሔረተኛውን እርምጃ እሱም ሌሎቹም በጥብቅ የሚደግፉት በመሆናቸው ምላሱ ተቆለመመች። እየተካሄደ ያለውን ብሔር ጠቀስ እርምጃ በሰፊው እያየነው ነውና ሹሙ ከነጓደኞቹ ተጋልጧል። የኦሮሞ ህዝብን አይወክሉም ግን በስሙ ወሮበላዎችን አሰማርተው በተለይም ከአማራው ጋር ሊያዳሙት እየጣሩ ናቸው። የሹሙ አጋር የተባለው ሰው በቅርቡ ወደ 5000 የተፈናቀሉ ኦሮሞዎች በአዲስ አበባ በቋሚነት ይሰፍራሉ አለን። ከሶማሌዎች ጋር በነበረው ግጭት የተፈናቀሉትም ኦሮሞዎች አዲስ አበባ ቤት እየተሰራላቸው ነው። የኦነግ ጦርና አባል የተባሉትም አዲስ አበባ ሊሰፍሩ መሆኑ አልተደበቀም። በዚህም በዚያም የአዲስ አበባን ህዝብ ቁጥር በሚመቻቸው መልኩ አዛብተው ሊገኙ መሆኑ ሚስጥር አይደለም። ተራ ጮሌነት፣ የተወገዘ ጠባብነትና ዘረኝነት ይህ ሁሉ ዛሬ ለህዝብ ግልጽ ሆኗል። የሹሞቹ ጭምብል ወልቆ ዘረኛና አስጠሊታ ገጽታቸው በሁሉም እየታየ ነው። ከዚህ ሁሉ በኋላ ዛሬም ሹሙን የሚያወድሱ ካሉ ፍርፋሪ ፈላጊዎችና ዘረኞች ጠባቦች ብቻ ናቸው። ህዝቡ ግን ከዚህ አይደምበርም። ስለዚህም በጊዜ የትግል ክንዱን አጠንክሮ እነዚህን ጉዶች በሁሉም ፈርጅ ታግሎ ማስወገድ አለበት። ጊዜ ካገኙ ኢትዮጵያን ሊያጠፉ መሆኑ ምንም አያጠራጥርምና ነው። የሹሙ ምላጭ ምላስ ዶልድሟል፣ በቃ ውሸት ይባል። መፍትሄው ያው ሁሉን አቀፍ የሽግግር ሂደት ነውና ይህን አማራጭ አስብቀው ይቃወማሉና ኢትዮጵያና ህዝቧ ከሹሞቹ ይቃረናሉ። አምባገነንነት ሊቀጥል እየዳዳ ነውና በህዝብ የጋራ ትግል መደናቀፍ አለበት። ለአመታት ህዝብ የታገለው ኢህአዴግ የተባለውን ጉድ ለማስወገድ ነውና ደሙን አፍሶ አይኑ እያየ ኢህአዴግ ሊቀጥልበት አይችልም፣ አይፈቅድም ማለቱ የተሻለ ይሆናል። ሹሞቹ ኢትዮጵያን ወደ አስከፊ እርስ በርስ ጦርነት ሊወስዱ እየጣሩ ናቸው። አቀኛ ቅዳቸው ሚለው ጠባብ ብሔረተኛነት መለያቸው ስለሆነ ህዝብን ማፈናቀል መበደልና መግደላቸው ያስገርመን አይችልም። የተፈናቀሉ አማራዎችና ጌዴዎች ረዳት አጥተው ሲሰቃዩ የተፈናቀሉና ሌሎች ኦሮሞዎችን በአዲስ አበባ በእንክብካቤ ማስፈር ትርጉሙ ሊጠፋን አይችልም። ሹሞቹ የኢትዮጵያ ሳይሆን የጎጥ መሪዎች ናቸው። ማንም ያልመረጣቸው ውራጅ ወያኔዎች ናቸውና ማንንም ህዝብ የሚወክሉ አይደሉም። ሽንኩርት የባህሪውን ይሸታል ነውና ሹሞቹ የምንጠየፈው የወያኔ ጠረን ቢኖራቸው አያስደንቀንም። የሹሞቹ ማንነት እስኪሰለቸን እየተነገረ ነው። አሁን ያለብን ግዴታ ስለተጨባጩ ሁኔታ ብዙም ማለት ሳይሆን ሁኔታውን መቀየርና ህዝባዊ ግባችንን መምታት ነው። ሹሙ በአሜሪካና ባረቦች የተሰየመብን አገልጋያቸው ነው። ሹሙና ጓደኞቹ ቢከፍቱት ተልባ ጠባብ ብሔረተኞችና ጸረ ህዝቦች ናቸው። ይህ ሀቅ ነው ዋናው። የህዝብም የሀገርም ሉዓላዊነት እየተካዱ ናቸው። መፍትሄ የሚሆነውን ሁሉን አቀፍ የሽግግር ሂደት አሻፈረን ብለው የነበረውን ሊያስቀጥሉብን አልመዋል። ወያኔም አማራውን ማግያ አመቺ ጊዜ ያገኘው ብሎ እንኳን እነ ወልቃይትን ሊለቅ መተማንም የትግራይ እያለ ነው። ሴራው በስፋት መጎንጎኑን መረጃዎች ይነግሩናል። የተቃቀፋቸውን ሹም ምሱን ሊሰጡትም እቅድ እንዳላቸው ሚስጥር አይደለም። ስንገፋ፣ ስንበደል፣ ስንገደል ከንፈር መጠጣና ለቅሶ ምለላው ከቶም የሚያዋጣ አይደለም። 27 ዓመታት ወያኔ ሲሳለቅብን አይተናል። ሹሞቹም ህዝብን ከፋፈልን በሚል ብጤያቸውን በየቦታው ሹመው በቃላት ድለላና ሸፍጥ እየተጫወቱብን ናቸው። መፍትሄው ያለው ግን በህዝብ እጅ ነው። ትግልን ታይቶ ባልታወቀ ደረጃ ማፋፋም፣ ለሹሞቹና ለወያኔ ያደሩ ቡድኖችን ሁሉ ከጎን ማራቅ ماوغز عمر رومستاغل ياسفردقال اسكدمو مكوّن اشوف شاكيون نو تبلو يلا انما نندهونو النزي فهزب مهاد ايتشلقو اللقو لتشقوان يتشم يغلق بلوتن هلو فهزب يوكا اتشوال يقرّو تقابيون ارمجا موسادو لاينو ويانين لكو سيدارغو يهزب متوابرنا بقارا متاغل بمونو اهونم يكونيتا اون مهون اللبت بلزي مست يتبيا وطافو اتشالا في النتنا قداش كفتانيانو አርባር ባሃያ የዘረኞቹን ለገብ ፈሊት ውድቅ መሆን አለበት ከጋራው ትግላንጻ ይህን ኢትዮጵያዊ ትግል የትግራይ ተወላጆች ተካፋይ እንዲሆኑ መጣር ተገቢና አስፈላጊ ነው ወያኔ ደጀኔ ከሚለው አውጥተን ነጥለን እርቃኑን ማስቀረት አለብን ማለት ነው ይህ የህዝብ ግዳጅ እንጂ ሹሞቹማ ሆዲቸው ነው አገር ወዳድ ድርጅቶች ዳፈኝነቱን ትተው የያዛቸው ከሚመስለው እንቅልፍና የኤሊ ጉዞ ተላቀው ህዝባችንን ለትግል ማደራጀትና ኢትዮጵያዊነትን ማጠንከር ይገባቸዋል። ለትግል ስልት እንግዳ አይደለንም። ሁለገብ ስንል የቆየነውም ይህንን በማወቅ ነው። ሰላም ብለው ሊሰብኩን አንፈቅድም። ሰላም ከፈለክ ለጦርነት ተዘጋጅ የተባለውን እውነትነት በሚገባ አይተናል። ለውጥ አመጣን ብለው ቀንበራችንን አጠበቁ እንጂ ሰላምና እድገትን አላመጡልንም። ስለዚህም አመረን ለናገላቸው የግድ ነው የዘረኛውን ማንነት ሊቀይሩ ተነሱ እንጂ ዘረኝነትን አላስወገዱም ወይም የደነገጉትን አልሻሩም የዘር ፓርቲዎች አይኖሩም ሲል ዋሾሹም የቃላመደው እርስ በርሱ የሚቃረንና ከተጨባጭ ስራቸው ጋር የማይጣጣም መሆኑን ከወዲያው አይተርበታል የባስ የቆጡን ቅጥራ በተለይ የወያኔ ንጉሳ ፌደራሊዝም ማንንም ነክቶብን ብሎ ሳይውል ሳይደር ውዳሴ በስቶ አቁን መረዳት ያቃታቸው አሉና እንጂ ሹሞቹ ጥራዝ ነጥቅ ለመሪነት ችሎታውም ብቃቱም የሌላቸው ናቸው ራሳቸውን በወንጀለኞች በውሸት ቡድኖች በገንጣዮችና ባሶሳ በደንኖ አውሪዎች ከበው የጠባብነት አረፋን ተመርፈቅና ህዝብን ከማፈናቀልና ከመግደል ውጭ ምንም እርባና ያለው እርምጃ ሊወስዱም አልቻሉም ህዝባዎችን ሻሩ ሁሉንም የፖለቲካ አስተኞች ለፈቁ ህጋዊ የሙያ ሲቪክ ማህበራትን ህጋዊነት ተቀበሉ አስተኞች ላይ ግብረስየል መፈጸም ቆመ ለክሊንቶንና ዙዋይ ወዘተ ተዘጉ የጎንደር ወሎ መሬት ተከበረ ከረሃብና ከኑሮ ውድነት ሚሊዮኖች ዳኑ የለየላቸው የሙስና ተጠያቂዎች ተያዙ አዜብ ተፈናቀለች ወይስ አረብ ሀገር ተሰቃይታ ሰርታ የአረቦችን ዘረኝነት ተሸክባ ገንዘብ ሰብስባ አርጋ በለገጣፎ ቤት ገዝታ በወዴት ቤቷ የፈረሰውታችን ወናዎቹ ጥያቄዎች ተጠይቀው ሀቀኛ ምላሾች ሲሰጡ ሹሞቹ ወዳቂም ውዳቂም ሆነው ይገኛሉ የህዝብን የጋራ ትግል ማጠናከር ወጣት ሽማግሌው በተቃውሞ እንቅስቃሴ መሳተፍ ይኖርባቸዋል ሁሉን አቀፍ የሽግግር ሂደት አሁኑኑ ዘረኝነት ያክትም ህዝብ ማፈናቀል ያብቃ አሁን ወቅታዊ መፈክሮች ናቸው ወርሃ የካቲት ያኔ በ1966 የግራ ትግልና ቀጣይ ተቃውሞን ውጤት ስርዓቱን በመጣል አሳይቶናል እንደ ያኔውና ኋላም እንዳየነው ግን እድላችንን እንዳንቀማ ደግሞ ጠበቅ አርገን መዘጋጀት የግድ ይሆናል አድማ የሙት ከተማ አድማ ማዕቀብ በሽሞቹና በወያኔ ስርዓትና ተቋሞቹ ሁሉ ላይ አሁንም እየነገዱብን መሆኑን መዘንጋት የለበትም በቀን 1 ዶላር አዋጡ የሚሉን በቀን 10 ቤት ለማፍረስ ነውና እርዳታችን ለተጎዳው ወገናችን እንጂ ላገዛዙ መሆን የለበትም በመሆኑም በዚህ ተልእኮ የተሰማሩት ሁሉ ጥለው እንዲወጡ መጥራትና እንዲም ካሉ ከህብረተሰቡ ማግለልና ማውገዝ አስፈላጊ ነው ወያኔ ላይ ጀምረነው የነበረው ቆራጥ ትግል በኢህአዴግነን ባዮቹም ላይ ተጠናክሮ ይቀጥል ኢትዮጵያዊነት ይጠናከር ድንቁርና የሆነው ዘረኝነት ይውደም
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
አርባሶስት ቁጥር አራት መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ። ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ተበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መጥተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመፁ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተቀጣጠለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነፃ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር የአምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በጣረሞት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዴሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም።
አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዴሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ከተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ግለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብዕና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት በአሁኑ ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሀቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናስታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በአሸዋ ላይ የተገነባውን ዘረኛ የአገዛዝ ግድግዳ በሽምብር አገር ፈለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የህግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ህግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማስታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማፍታት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጣ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚታደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይስተናከለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከፍተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስርነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። የጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዲሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዲሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዲሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነፃነትና ፍትሐዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች፣ ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር። ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና ዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነፃነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማካተት አለበት የሚሉት ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በቦታ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለው የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብዬው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ፣ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዚዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ፣ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ፣ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከ ታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን፣ የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን፣ በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልዕኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ የአስተዳደር፣ ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትንና በአጠቃላይ ነጻና ርትዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን፣ ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በምክክርና በድርድር እንዲሁም በህዝበ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን፣ የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከ2-4 ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን፣ የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን፣ ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረ ስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ያባን ናሳፊዎች በተቃውሞ ያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር ያገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓመተ ምህረት የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደው ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስርነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመፅም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እልህ አስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙን ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። የኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ።
ለመድብ ለፓርቲ ቀድሞ የታገለ ለቀይ ተፋላሚ ከጎኛ ታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትህ በቅርብ የያዝከው ያገልክብር መላሽ ይህ ሀፋ እውነት ነው የስንግ ተፋነ ግንባርክን አሳየ።